ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ እና ቴሌቪዥን ዝግጅት የዛሬ ሐሙስ ጥቅምት 18 2014 ዓመተ ምህረት ዝግጅታችን ጀመረ። በትግራይ ክልል መቀሌ ከተማ ኢንዱስትሪ ቀበሌ በተባለ ቦታ በተፈጸመ የአየር ድብደባ 6 ሰዎች መገደላቸውን የአይደር ሪፈራል ሆስፒታል አስታወቀ። መንግስት የህዋት ቡድን የጦር መሳሪያዎቹን ለመጠገን የሚጠቀምበትን መስፍን ኢንዱስትሪያል ኢንጂነሪንግ ላይ ጥቃት ሰንዝሬያለሁ ብሏል። እነዚህንና ሌሎች ዘገባዎችን ይዘን በምሽቱ ዝግጅታችን አብረናችሁ እንቆያለን። በዋግምራ ዞን በህዋት ቁጥጥር ስር በሚገኙ የተለያዩ ወረዳዎች ውስጥ በረሃብ ምክንያት ብዙ ሰው እየሞተ ነው ሲሉ የጋዝ ጊብላ ወረዳ የኮሚኒኬሽን ኃላፊ ገልጸዋል። ይህንንም ዘገባ ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ገጻችን @voaamharic በቀጥታ እየተላለፈ ይገኛል። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምናመሻችሁ። የፕሮግራሙ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን በማቀናበር ላይ ትገኛለች። አድማጮቻችን፣ በትላንትናው ምሽት በተፈጠረው ችግር ምክንያት ዝግጅታችን በቀጥታ ሳይተላለፍ ቆይቷል። የአሜሪካ ድምጽ የሚገኝበት ዋና መስሪያ ቤት አካባቢ ባሉ ህንጻዎች በአንዱ ላይ የቦምብ ጥቃት ሊደርስ እንደሚችል ትላንት ተነስቶ በነበረ ስጋት ምክንያት ሰራተኞች ሁሉ ህንጻዎቹን ለቀው እንዲወጡ በመታዘዙ በትላንትናው ዕለት የአፍሪካ ቀንድ አገልግሎት ስርጭቶች ላይ መስተጓጎል ተፈጥሯል። ነገር ግን በተፈጠረው ሁኔታ ምክንያት የተደረገው ፍተሻ በኋላ የተሰጋበት ቦምብ ባለመገኘቱ መስሪያ ቤቱና ሰራተኞቹ ወደ መደበኛ ስራችን ተመልሰናል። በተፈጠረው ሁኔታ ምክንያትም የአፋን ኦሮሞ የቴሌቪዥን ስርጭት፣ የአማርኛ የራዲዮና የቴሌቪዥን ስርጭቶች በሙሉ ተስተጓጉለዋል። በአማርኛ የራዲዮ አድማጮቻችን የሰማችኋቸው ቀደም ብለው ተላልፈው የነበሩ የቆዩ ፕሮግራሞች ሲሆን የራዲዮ በቴሌቪዥን ተመልካቾቻችን ደግሞ የተመለከታችሁት ከትላንት በስቲያ ተቀርጾ የነበረውን ፕሮግራም ነው። ስለዚህም አድማጮቻችንን ለተፈጠረው ችግር ይቅርታ ጠይቃለን። ዛሬ ወደ መደበኛ ዝግጅታችን ተመልሰናል። እስከ ምሽቱ 4 ሰዓት አብራታችሁን ቆያለን። እናንተም አብራችሁን ቆዩ። አሁን የዓለም ዜናዎችን እናስደምጣችሁ።
ከናይስተልን አድማጮች፣ የምሽቱን ዜና የማሰማችሁ ደረጀ ደስታ ነኝ። የዓለም አቀፍ የቀይ መስቀል ኮሚቴ ፕሬዝዳንት ፒተር ማውረር በሰሜን ኢትዮጵያ እየተባባሰ ባለው ግጭት ውስጥ ተሳታፊ ወገኖች ሁሉ በችግሩ እየተሰቃዩ ላሉ ቤተሰቦች ሰብአዊነት እንዲሰማቸው ጥሪ አስተላልፈዋል። ዓለም አቀፍ ድርጅቱ ትላንት ባወጣው መግለጫ ፕሬዝዳንቱ በሰሜን ኢትዮጵያ ትግራይና አካባቢው ባሉ ክልሎች የመሰረታዊ ቃዎች አቅርቦትና የጤና ስርዓት መስተጓጎሉን ገልጸው ሰዎች ለመኖር ከመያስፈልጋቸው መሰረታዊ ነገሮች የተነጠሉ መሆኑን ተናግረዋል። በዚህ ሳምንት ኢትዮጵያን ለሶስት ቀናት የጎበኙት ፕሬዝዳንቱ ፒተር አንድ አመት ሊሞላ በተቃረበው ጦርነት ውስጥ እጅግ የተጎዱ ቤተሰቦች ምግብ ማግኘት የተሳናቸው ሲሆን ሕክምና ወደሚያገኙባቸው ስፍራዎችም ለመድረስ የተቸገሩ መሆኑን አመልክተዋል። በመቶ ሺዎች የሚቆጠሩ ሰዎች አፋጣኝ እርዳታ የሚያስፈልጋቸው መሆኑን በመጥቀስ ሕይወታቸው እጅግ አደገኛ በሆነ ሁኔታ ላይ የሚገኝ መሆኑንም ገልጸዋል። በሱዳን ወታደራዊ ኃይል የተደረገውን የመንግስት ግልበጣ በመቃወም የተናገሩ ቢያንስ 6 አምባሳደሮችን ከስራና ኃላፊነታቸው ማባረሩን የመንግስት ቴሌቪዥን ዛሬ ሐሙስ በሰጠው መግለጫ አስታወቀ። ቴሌቪዥን ጣቢያው ጀነራል አብዱል ፈታ አልብርሃን በዩናይትድ ስቴትስ፣ አውሮፓ ህብረት፣ ቻይና፣ ኳታር እና ፈረንሳይ እንዲሁም በጄኔቭ የተባበሩት መንግስታት የሱዳን ተወካይ መልእክተኛን ማባረራቸውን ገልጿል። በዚህ ሳምንት የሱዳን ዲፕሎማቶች ባወጡት የጋራ መግለጫ ባለፈው ሰኞ ጀነራል አልብርሃን የልዕልና ምክር ቤቱን በመበተን በአገሪቱ አስቸኳይ ጊዜ አዋጅ ማወጃቸውን አውግዘዋል። አራተኛውን ቀን ያያዘውን ግልበጣ ያካሄዱት የእርስ በርስ ጦርነትን ለማስወገድ እንደሆነ የተናገሩት አልብርሃን ወታደራዊ ኃይሉ እንደ አውሮፓ አቆጣጠር ሐምሌ 2023 ከሚደረገው ምርጫ በኋላ ስልጣኑን ለተመረጠው የሲቪል መንግስት እንደሚያስረክብ ተናግረዋል። ከዓለም አቀፉ ማህበረሰብ ውግዘቱ የቀጠለ ሲሆን የዓለም ባንክ ባወጣው መግለጫ ለሱዳን የሚሰጠውን የገንዘብ እርዳታ እንዲገታ መወሰኑን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርም ለሱዳን የተመደበው የ$700 ሚሊዮን እርዳታ እንዲቋረጥ መደረጉን ገልጿል። ባለፈው ማክሰኞ ተሰብስቦ የነበረው የተባበሩት መንግስታት የጸጥታው ምክር ቤትም ጉዳዩ እጅግ ያሳሰበው መሆኑን ጠቅሶ ድርጊቱን አውግዟል። በቁጥጥር ስር የዋሉ ሰዎች በአስቸኳይ እንዲፈቱና የሲቪል አስተዳደርም በቦታው እንዲመለስ ጠይቋል። ዝርዝር ዘገባው በምሽቱ የዜና ትንታኔ ይቀርባል። ዩናይትድ ስቴትስ የሶማሊያ ከፍተኛ ብሔራዊ የጦር ሰራዊት ጽንፈኛው አልሻባብን ከመዋጋት ይልቅ የቀድሞ አጋሮቹን ለመውጋት እየተጠቀመ ነው በሚል ለሰራዊቱ የምትሰጠውን ድጋፍ በድጋሚ እንደምትገመግም አስታወቀች። በሌላ የተያያዘ ዜና ደግሞ የአፍሪካ ህብረት ተልዕኮ በሶማሊያ ወይም አሚሶም በማዕከላዊ ሶማሊያ በሶማሊያ የጸጥታ ኃይሎችና በኡሁሉ ሱና ዋልጂአማ መካከል በተካሄደው ግጭት የአሚሶም ወታደሮች አልተካፈሉም ሲል መግለጫ አውጥቷል። ኤደን ገረመው ዝርዝሩን ታሰማናለች።
ዩናይትድ ስቴትስ ለሶማሊያ ብሔራዊ ወታደራዊ ሰራዊት የምትሰጠውን ድጋፍ በድጋሚ እንደምትገመግም አስታወቀች። ሀገሪቱ እዚህ ውሳኔ ላይ የደረሰችውም ለሶማሊያ ብሔራዊ ሰራዊት ዳናብ ብርጌድ አልሻባብን እንዲዋጋ ያደረገችው የስልጠናና የድጋፍ ትብብር ከታሰበለት ዓላማ ውጪ እየዋለ በመሆኑ እንደሆነ በሞቃዲሾ የሚገኘው የዩናይትድ ስቴትስ ኤምባሲ ለአሜሪካ ድምጽ የሶማሊኛው ክፍል አስታውቋል። ባለስልጣኑ እንደገለጹት ከሆነ በሶማሊኛ ዳናብ ወይም መብረቅ በመባል የሚታወቀው የሰራዊቱ አካል በማዕከላዊ ሶማሊያ ከጋልመደል ክልል ኃይሎች ሚሊሻ አሁኑ ሱና ዋልጃማ ጋር በመዋጋቱ ሲሆን ይሄ ቡድንም የአልሻባብ ጠላት በመሆኑ ነው። በዚህ ውጊያ ላይም የዳናብ ዋና የጦር አዛዥ ሜጀር አብዱላጢፍ አህመድ አሊ ፋይፈል ተገድለዋል። ዩናይትድ ስቴትስ የዳናብ የጦር ቡድንን እንደ አውሮፓውያን አቆጣጠር ከ2013 ዓ.ም. ጀምሮ ስትረዳ መቆየቷ ይታወቃል። ቅዳሜ ዕለት በጉሬሌ የተጀመረው ግጭት 12 የሚሆኑ ሰዎችን ህይወት ሲቀጥፍ ብዙዎች ላይ ጉዳት ማድረሱን እንዲሁም ወደ 100,000 የሚጠጉ ሶማሊያውያንም ተፈናቅለዋል ሲሉ የአካባቢው የጤና ባለሙያዎችና ባለስልጣናት አስታውቀዋል። የአሁኑ ሱና ዋልጃአማ ሚሊሻዎች በጋልመደክ ክልል ባለፈው አመት አዲስ አስተዳደር ሲሾም የተገለሉ ሲሆን የቡድኑ መሪ በወቅቱ ከአካባቢው ሸሽቶ ቆይቷል። በቅርቡም የፓርላማ ምርጫ በታቀደበት ሰዓት ብቅ ማለቱ በፌደራል መንግስትና በጋልመደክ ኃይሎች መካከል ግጭት ፈጥሯል። ከዚሁ ጋር በተያያዘ አሁሉ ሱና ዋልጃማ የአፍሪካ ህብረት ተልዕኮ በሶማሊያ አሚሶም ከመንግስት ኃይሎች ጋር በመሆን ወክተውኛል ሲል ላቀረበው ክስ አሚሶም ምላሽ ሰጠ ሲሆን አሚሶም በአፍሪካ ህብረት የሰላምና የደህንነት ምክር ቤት እንዲሁም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በተሰጠው መመሪያ መሰረት የሶማሊያ ጦር በሶማሊያ የአልሻባብና የእስላሚክ ስቴት ወይም የአይኤስ ሽብርተኛ ቡድኖችን እንዲዋጋ ለመርዳት እንጂ በሀገሪቱ ክልላዊም ሆነ ሀገራዊ ጦርነቶች መካከል እንዳልተሳተፈና እንደማይሳተፍም አጽንኦት ሰጥቶ አስታውቋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩናይትድ ስቴትስ የፌደራል ኮሚሽን FCC በቻይና መንግስት የሚተዳደረውን የቻይና ቴሌኮም ኩባንያን ብሔራዊ የደህንነት ስጋት ደቅኗል በሚል አግዶታል። በዩናይትድ ስቴትስ ውስጥ የሰጠውን የሥራ ፈቃድ መንጠቁንም FCC ከትናንት በስቲያ ማክሰኞ ባወጣው መግለጫው አስታውቋል። በዩናይትድ ስቴትስ የስልክ የዋየርለስና የቪዲዮ ግንኙነቶችን የሚቆጣጠረው FCC ዩናይትድ ስቴትስ ውስጥ ላለፉት 20 አመታት ሲሰራ የቆየው የቻይና ቴሌኮም አሜሪካ በሚቀጥሉት 60 ቀናት ውስጥ ስራውን እንዲያቋርጥ አዟል። በቻይና መንግስት ቁጥጥር ስር የሚንቀሳቀሰው ድርጅት በሚሰጠው አገልግሎት ለብሔራዊ ደህንነትና ህግ ማስከበር አሳሳቢ ስጋቶችን ፈጥሯል ብሏል። በዩናይትድ ስቴትስ የሚደረጉ ግንኙነቶችንና ልውውጦችን በቀላሉ በማግኘት በመመዝገብ በማወክና በመጠቀም ወይም አቅጣጫቸውን በማስቀየር ዩናይትድ ስቴትስን በሚጎዱ የስለላ ተግባራት ይጠቀምበታል ብሏል። በቻይና ትልቁ የቴሌኮሙኒኬሽን ድርጅት የሆነው የቻይና ቴሌኮም ቃል አቀባይ የኮሚሽኑ ውሳኔ አሳዛኝ ነው ካሉ በኋላ ደንበኞቻችንን መልሰን ለማገልገል ሁሉንም አማራጮች እንጠቀማለን ብለዋል። ውሳኔው በቀድሞው ፕሬዝደንት ትራምፕ ዘመን መሰረታቸውን ቻይና ባደረጉ ድርጅቶች አሜሪካ ውስጥ የሚደረገውን የቴክኖሎጂና ገበያ መስፋፋትን ለመገደብ የተጀመረው እርምጃ አካል መሆኑን ተመልክቷል። አሁን ወደ ዓለም አቀፍ የኮቪድ-19 ዜናዎች እናልፋለን። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር አማካሪዎች ቡድን ሁለቱም የፋይዘር የኮቪድ-19 ክትባት እድሜያቸው ከ5 እስከ 11 ለሚደርሱ ህጻናት እንዲሰጥ ያለውን ሙሉ ድጋፍ አስታወቀ። ፋይዘር በሰዎች ላይ የተደረገው የምርምር ሙከራ ክትባቱ እድሜያቸው ከ5 እስከ 11 በሚደርሱ ህጻናት ላይ ኮቪድ-19 የሚያደርሰውን ጥቃት የመከላከል አቅሙ 91 ከመቶ መሆኑን መረጋገጡን አመልክቷል። የምግብና መድኃኒት አስተዳደሩም በዚህ ሳምንት የአማካሪዎቹን ቡድን ሐሳብ ተቀብሎ ያጸድቃል ተብሎ ይጠበቃል። ውሳኔው ከጸደቀ 28 ሚሊዮን አሜሪካውያን የክትባቱ ተጠቃሚ እንደሚሆኑ ይገመታል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ለዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥቅምት 18 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voa.com ላይ መከታተል ትችላላችሁ። በተጨማሪም @amharic የፌስቡክ ገጻችን ነው። ስርጭታችን በቀጥታ እየተላለፈ ይገኛል። ከሰኞ እስከ አርብ ደግሞ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናሰማችሁ። በትግራይ ክልል መቀሌ ከተማ ኢንዱስትሪ ቀበሌ በተባለ ቦታ በተፈጸመ ያየረ ድብደባ 6 ሰዎች መገደላቸውን የአይደር ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ክብሮም ገብለሰላሴ ለአሜሪካ ድምጽ ተናገሩ። ከሟቾቹ መካከል 3ቱ ህጻናት መሆናቸውን ገልጸው 21 ሰዎች ደግሞ ቆስለዋል ብለዋል። በሌላ በኩል የኢትዮጵያ መንግስት የኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በዛሬው ዕለት በመቀሌ ከተማ በሚገኘው መስፍን ኢንጂነሪንግ ላይ ለሁለተኛ ጊዜ ያየር ጥቃት መፈጸሙን ለቪኦኤ ገልጸው ጥቃቱ የተፈጸመው አሸባሪው ያሉት የህዋት ቡድን የጦር መሳሪያዎቹን ለመጠገን የሚጠቀምበት ቦታ ስለሆነ ነው ብለዋል። ሙልጌታ አጽብሃ ከመቀሌ፣ ሀብታሙ ስዩም ከዋሽንግተን ዲሲ ያጠናቀሩትን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል።
በመቀሌ ሰሜን ክፍለ ከተማ ኢንዱስትሪ በተባለ ቀበሌ አንድነት በተባለ ቀጠና ውስጥ በደረሰ ያየር ጥቃት ጉዳት ደርሶባቸው ባይደር ሆስፒታል ሲታከሙ ዘጋቢያችን ሙልጌታ አጽባ ያገኛቸው ጸጋ የተባሉ ታካሚ ድብደባው መኖሪያ ቤታቸው ውስጥ ከቤተሰቦቻቸው ጋር በነበሩበት ሰዓት እንደተፈጸመ ተናግረዋል።
ሰዓትና ነይር ነው ወደ ትኔሮ ህጻውንት ለደቀቤታችን ውስጥ ብዙ ሰዎች ነበርን። ህጻናትም ተኝተው ነበር። የቤታችን ግማሹ ክፍል ፈርሷል ግን በደህና ወጥተናል። የኮሮቤታችን ቤት ግን ሙሉ ለሙሉ ስለፈረሰ የሚድናል ብዬ አላስብም።
ጥቃቱ ደረሰበት ባሉት የመኖሪያ ቤት አካባቢ በእግር እየተጓዙ በነበረበት ወቅት ተመተው ጉልበታቸው እንደቆሰለ የተናገሩት ደግሞ ሌላው ዘጋቢያችን በሆስፒታሉ ውስጥ ያገኛቸው አቶ ገብረ መስቀል አጽባይ የተባሉት ታካሚ ናቸው።
ገዛውት ማአከል የነሐልፍ ነይር ማአከል ገዛውት ያሪ
በቤቶቹ መካከል እያለሁ ነው በኃይል የወደቀው። የምትመለከታቸው ሰዎች የተመቱትም በቤታቸው መካከል ከወደቀው ነው። ቤቶች ፈርሰዋል። ሰላማዊ ሰዎች ናቸው የተመቱት።
አዜ ባረጋ እየተባለች ሌላ ያከባቢው ነዋሪ በበኩሏ
ብዛታ ይታወቅ ገና ነው አሁን ፍለጋ ላይ ነው ያለን ፍለጋ ነው አሁን በቃ እኛ የሰላማው ሰው ነው የሚደወደው እንደነሱ የተዋጋው የታጠቀ ሰው የለም መኖሪያ ቤት ነው አሁን ሰላማው ሰው ነው የሚደወደው ያለ።
የአይደር ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሴ በደብደባው ጉዳት የደረሰባቸው ሰዎች ወደ ሆስፒታሉ መወሰዳቸውን ተናግረዋል።
ዛታቸው በአንድ ጊዜ የመጡ ሰዎች ቁጥር ስናይ 21 ሰው እስካሁን ቆስሎ መጥቷል። 6 የሞቱ መጥቷል። አሁን ይሄንን ስንናገርም አምቡላንሶቹ እየመጡ ነው ስለዚህ ቁጥሩ ሊጨምር ይችላል።
ዶክተር ክብሮም አክለው በደብደባው የቆሰሉ ሰዎችን ለማከም የሕክምና መሳሪያና መድኃኒት ከፍተኛ ጥረት እንዳጋጠማቸው ተናግረዋል።
ሆስፒታላችን ያው ያለው የሲጅ ምክንያት ለአራት ወር ምንም አይነት መድኃኒትም ምግብም አይገባም። ስለዚህ ያለን መድኃኒት እየተጠቀምን ነው እስካሁን የቆየነው። ስለዚህ ሆስፒታላችን ሞልቶ መሬት ማለት መንገድ ላይ ነው አሁን እንደምታዩን ወጥተን ድንኳን ሰርተን እያከምን ያለነው። ስለዚህ ያለን የመድኃኒት እጥረት እንዳለ ሆኖ ተጨማሪ ቁስለኛና ሙት ነው እየጨመረብን ያለው።
በሌላ በኩል የኢትዮጵያ መንግስት የኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በዛሬው ዕለት በመቀሌ ከተማ በሚገኘው መስፍን ኢንዱስትሪያል ኢንጂነሪንግ ላይ ያየር ጥቃት መፈጸሙን መሆኑን ለቪኦኤ አረጋግጠዋል። ስፍራው የጥቃት ኢላማ የተደረገበትን ምክንያትም እንዲያስረድተዋል።
ፕሎት የሚባለው ነው የማኑፋክቸሪንግ ፕሎት ላይ እነሱ የወታደራዊ ማምረቻ መሳሪያዎች እና ጥገና የሚያካሂዱበት ቦታ ነው። ያው ከባድ መሳሪያዎቻቸውን የሚጠግኑበት ስለሆነ ከባድ መሳሪያዎቹ ደግሞ በዋነኛነት ከተሞችን ለማውደም፣ አርሶ አደር፣ የህብረተሰብ ንብረት፣ መሰረተ ልማት ለማውደም ወዘተ እነዚህን ስለሚጠቀሙበት ይህንን ዲተር ለማድረግ ነው አላማው። ሰክሰስፉሊ ታርጌትድ ነው። በሲቪሊያን በምን የደረሰ ነገር የለም።
ዶክተር ለገሰ በሰላማዊ ሰዎች ላይ ደርሰዋል ስለተባሉት ጉዳቶች መረጃው እንደሌላቸውም አክለዋል።
እስካሁን ባለን የመንግስት መረጃ በሰላማዊ ዜጎች ላይ ደርሰዋል የሚል መረጃ አልደረሰንም በእኛ በኩል። በአጠቃላይም ላማውን ያሳካና ታርጌቱም የወታደራዊ ማምረቻውን የወታደራዊ ኢኩፕመንቶችን እንደ ቅድና የሚጠቀሙበት ይህን ማድረግ ነው እንጂ ኢንቴንሽናል የሆነ ወይም ዴሊበሬት የሆነ ሲቪልን ለማጥቃት የተደረገ ነገር የለም።
መንግስታቸው በውጊያው ድል እየቀናው መሆኑን የተናገሩት ዶክተር ለገሰ በአንጻሩ የትግራይ ኃይሎች የዓለም አቀፉን ማህበረሰብና ሚዲያ ለማሳሳት ወደፊት መግፋታቸውን የሚናገር የተሳሳተ መረጃ እየመገቡ ነው ሲሉም ወቅሰዋል። ከባለፈው ሳምንት ጀምሮ በመቀሌ ከተማና አቅራቢያዋ በተፈጸመ የአውሮፕላን ጥቃት እስካሁን በተገኘው መረጃ 12 ሰዎች መሞታቸውንና 55 ሰዎች ደግሞ መቁሰላቸውን ከሕክምና ባለሙያዎች የተገኘ መረጃ ያሳያል። በመቀሌ ሰሜን ክፍለ ከተማ ኢንዱስትሪ በተባለ ቀበሌ አንድነት በተባለ ቀጠና ውስጥ በደረሰ የአየር ጥቃት ጉዳት ደርሶባቸው ባይደር ሆስፒታል ሲታከሙ
ዘጋቢዎቻችንን ላደረሱን ዘገባ እናመሰግናለን። አድማጮች በጥቂቱ ዘገባውን በድጋሚ ስትሰሙት ነው ያቋረጥነው። ደጋግመን እንደነገርናችሁ ጥቂት የቴክኒክ ችግሮች አሉብን። ምክንያቱም እንደምትመለከቱት ከሬዲዮ ወደ ሬዲዮ በቴሌቪዥን መተናል። እነዚህን ነገሮች እስክናስተካክል አልፎ አልፎ ችግሮች ይፈጠራሉ። ለሚፈጠሩት ችግሮች ደግሞ ይቅርታ እንጠይቃለን። አሁን ወደ ተከታዩ ዘገባችን እንወሰዳችሁ። በዋግምራ ዞን በህዋት ቁጥጥር ስር በሚገኙ የተለያዩ ወረዳዎች ውስጥ በረሃብ ምክንያት ብዙ ሰው እየሞተ ነው ሲሉ ጋዘ ጊብላ ወረዳ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሰለሞን ማዓዛ ለአሜሪካ ድምጽ ገልጸዋል። ወረዳው በህዋት ቁጥጥር ስር ከዋለበት ጊዜ ጀምሮ እስከ ቅርብ ጊዜ ድረስ በቦታው እንደነበሩ የተናገሩት አቶ ሰለሞን ከዚህ ቀደም በእርዳታ ይኖሩ የነበሩና አካባቢያቸውን ለቀው መውጣት ያልቻሉ አቅመ ደካሞች በየቀበሌው እየሞቱ ነው ብለዋል። ሰብአዊ እርዳታ የሚያቀርቡ ድርጅቶችም እስካሁን ወደ አካባቢው አለመግባታቸው ችግሩን እንዳባባሰው አቶ ሰለሞን አክለው ገልጸዋል። ከወረዳው አካባቢዎች ከትላንት በስቲያ የወጡ 12 የሚሆኑ ወጣቶች በዞኑ ውስጥ አስከፊ ረሃብ መከሰቱን ይናገራሉ። ሰብአዊ ድጋፍ የሚያደርጉ ድርጅቶች ከጦርነቱ በኋላ ወደ ዋግ ህምራ ገብተው እንደማያውቁ የአማራ ክልል አደጋ መከላከልና የምግብ ዋስትና ልዩ ድጋፍ የሚሹ አካባቢዎች ጉዳዮች ኮሚሽነር አቶ ኢያሱ መስፍን ገልጸዋል። ቀደም ሲል 10 ሰው በመሞቱ በመገናኛ ብዙሃን የተገለጸው ቢሆንም ቁጥሩ በብዙ ጥፍ እንደሚጨምርም ከየአካባቢው በየቀኑ የሚፈናቀሉ ሰዎች እንደነገሯቸው ኮሚሽኑ አክለው አመልክተዋል። አስቴር ምስጋናው ተፈናቃዮቹን አነጋግራ እንደሚከተለው ዘገባ አጠናቅራለች።
በባህር ዳር ከተማ ባንድ ላይ ያገኘዋቸው 12 ወጣቶች ከዋግምራ ዞን ጋዝጊብላ ወረዳ የ6 ሰዓት የእግር ጉዞ ካደረጉ በኋላ ቀሪውን ደግሞ በመኪና ቆራርጠው ትላንት ባህር ዳር ከተማ መግባታቸውን ይናገራሉ። የህወሓት ታጣቂዎች መስከረም 1 ቀን 2014 ዓ.ም የዋግምራ ዞንን ከተቆጣጠሩ በኋላ በሰባቱም ወረዳዎች የሚኖረው ህዝብ ኑሮ አስቸጋሪ እንደሆነበት ወጣቶቹ ያስረዳሉ። ለአካባቢው ህዝብ ሁኔታውን የበለጠ ከባድ ያደረገበት ደግሞ ማህበረሰቡ ቀድሞውንም በእርዳታ የሚደገፍ በመሆኑ ነው ይላሉ። ወጣት ፋንታውን ዳኘው ከጋዝ ጊብላ ወረዳ እንደመጣ ይናገራል። እርሱ በሚኖርበት አካባቢ ሰዎች በምግብ እጥረት ምክንያት ህፃናትና አቅመ ደካሞች ህይወታቸው እያለፈ መሆኑን ያስረዳል።
አይናችን እያየ የሞት ህፃን ልጅ አለች። እንግዲህ እዛ ከተማ እኛ ወጣቶች እንሰራለን እዛ ስራ ከተማዋን ይዘን ነበር ያዘናል። አይኔ እያየ ህፃን ልጅ አኩራፋት አደፈቀ ሞታለች። በአይኔ ያየሁት ማለት ነው። እዛ ተረፈ የሞተ ቁጥርና እንትን
በምን ምክንያት ነው የሞተችው?
በራብ ምን ይባል እንደጣ የለም። የሚገባ ነገር የለም። ምንም አለምት ነገር የለም እዛ ሌላው ሳንርቅ እሳት እኮ ክብርት ፓስራውት ወርን ሰጠው ዘጋ እና በጣም የራውን ራው በጣም እኔ ብቻ እንጃ በጣም ከበደ ራብ ያለብ እቀን እንደው 21 ቀበል ያለ በቀን ስለ 3 4 ሰው ያም ራሱ እንግዲህ ራቅ ያርገው ሰው ያላየናቸው ቀበል ይሳሉ ማለት ነው። እኛ እዛው ሳለን ግን 3 4 ሰው ይሞታል። በጣም ነው የሚያሳዝንሽ። ስታይ እዛ ተረፈ የሚለምነው ስታይ የቤት ተከብሮ የነበረ ሰው መለመን ጀምሯል። በቃ እንዴት ምን አይቶም ስታይ በቃ ሳዝንሻል ማህበር።
ሌላው ወጣት ዘመናዊ ሞገስ በአካባቢው የመንግስት መዋቅር በመፍረሱ የተጠናቀረ መረጃ ባለመያዙ ነው እንጂ በረሃብ ምክንያት ሰዎች በየቀኑ እንደሚሞቱ ትገልጻለች።
አንቺ እንኳን እኔ ያየሁት እንግል ነው የሆነች በህክምና በማጣት ምክንያት እንስስቱ አምጥቶ ወደ ላይ ሙቶ በዚህ መከራ በከፍስ ቀን በኋላ ነው እግዚአብሔር መካፈቃቸው ነው እንጂ እሱ ወጥቶደቀው ህክምና ጠፍቶ ያለች እና ፍሱ ድንገላችን እንዳሉና ኢቭን እንኳን ህፃናቶች እየታመሙ አረጋውያን እየታመሙ እንኳን ህክምና ባለማግኘት ልጆች እያጣን እንዳለ ነው። በረሃብ ምክንያት እንግዲህ በቁጥር ይሄ ነው ማለት አይደለም። ሱቅ ቀበሌዎች አሉ። ቀበሌዎች በሙሉ ሪፖርት ማግኘት አይቻልም ልጆች ማለት ነው። ሪፖርት ማግኘት ስላልተቻለ ግን እንዲሁ ስትሰማ 3 or 4 ሰው በቀን እንደሚሞት ነው ያለን ማለት ነው። እኛ አካባቢ በቀን 1-2 እንቀብራለን ማዕከሉ ወይም ቀበሌው ወረዳው ላይ ማለት ነው። ከጎረቤት ከሰፈርና የሚሞቱ አይጠፋም። በረሃብ ምክንያት ነው ብሎ ነው የሚነግሩት። ሄደን እንኳን ለመቅበር ስናስብ ማለት ነው።
ወጣት አስረሳው ሻረው እኔ ያየሁት ነው ያለውን ይናገራል።
በጣም ረሃብ እንዳለ ከዛው እጭ ደግሞ ውሶ የሞተ ነው በረሃብ ምክንያት።
ሁሉም ወጣቶች የምግብ እርዳታ የሚያደርጉ ዓለም አቀፍ ድርጅቶች ከፍተኛ የምግብ ችግር ላለባቸው ቤተሰቦቻቸው እንዲደርሱላቸው ይማጸናሉ።
የውጭ ድርጅቶች የስካት ቀጠና የሚባሉ አካባቢዎች ላይ ካላደረግን ካልረዳን እያሉ መንግስት እንደሚያጨናንቁ እናውቃለን። ግን እንደኛ እንደ ዋግኽምራ ራሱን ሞር ደግሞ እንደ ጋዲብላ ወረዳ እስካሁን ምንም አይነት ድጋፍ አላየንም። በረሃብ የሞተን ሰው ነው ያሉት። ነፍሰ ጡሮች እየታመሙ ህክምና ያጡበት ሁኔታ ነው ያለው። ግን እስካሁን እንደኛ ወረዳ ምንም አይነት ድጋፍና ምንም አይነት ነገር እንደሌለ ነው የማውቀው።
የጋዝጊብላ ወረዳ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ እንደነበሩ የሚናገሩትና ትናንት ባህር ዳር የገቡት አቶ ሰለሞን ማዓዛ በዞኑ ብዙ በረሃብና በመድኃኒት እጥረት ሰዎች እየሞቱ መሆናቸውን ገልጸዋል።
በረሃብ የሞቱ ሰዎች አሉ። እዛው እኔ የነበርኩበት አካባቢ ያየሁት አለ። በመድኃኒት እጥረትም የሞቱ አሉ። በረሃብ ብቻ አይደለም። በመሰረቱ የመድኃኒት እጥረቱ ምግብ ካልበሉ ይባባሳል፣ መቋቋም ስለማይቻል ማለት ነው። ስለዚህ በሁለቱም መልኩ ነው። በአብዛኛው ግን በረሃብ ነው እየተጎዱብን ያለው። ሚዲያዎች ላይ ወደ 10 ተብሎ ተዘግቧል። ሊያንስ ይችላል ብዬ አስባለሁ። ምክንያቱም በወረዳችን 21 ቀበሌዎች አሉ። ከ21ም ቀበሌዎች ዙረን አሰስ ማድረግ አልቻልንም። ስለዚህ ቁጥሩ ይሄን ያክል ነው ብለን ለመግለጽ ይቸግራል። እንደምንሰማው እንደምናየው ትግራይ ክልል ላይ ከፍተኛ እርዳታ እየተሰጠ ነው። ምናልባት አማራ ክልል ላይ ለምን ገብቶ እንደማይሰጥ አናውቅም። በተለይ ዋግምራ ላይ እንደ ዋግ እንደ ብሔረሰብ አስተዳደር የመጣ ነገር የለም። እዚህ ብናት አካባቢ ለተፈናቀሉ ተሰጠ ነው የሚባለው። ምናልባት ተፈናቅሎ የመጣው አካል ደግሞ መውጣት የሚችል ያለው ነው እንጂ ማግኘት የሚገባቸው ማህበረሰቦች እዛው ውስጥ ነው የቀሩት። ስለዚህ ተቸግሮ ነው ያለው ህብረተሰቡ። እነዚህ ያለ ረጂ ድርጅቶች የምንላቸው የሀገር ውስጥም ሆኑ የውጭ ሀገር ረጂ ድርጅቶች በተለይ እነዚህ ወርልድ ፉድ፣ ቀይ መስቀል የሚባሉት ወደዛ አካባቢ ለምን መሄድ እንደማይፈልጉ ግልጽ አይደለምና ደርሰው መርዳት የሚገባቸውን መርዳት ይጠበቅባቸዋል ባይ ነን። ምክንያቱም እኛም ኢትዮጵያውያን ነን።
የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን የህዝብ ግንኙነት ኃላፊ አቶ ያሱ መስፍን በዞኑ በርካታ ሰዎች በረሃብ ምክንያት እየሞቱ እንደሆነ መረጃ እንዳላቸው ጠቅሰው የሰብአዊ ድጋፍ የሚያደርጉ ድርጅቶች ወደ ዋግምራ ከጦርነቱ በኋላ ገብተው እንደማያውቁ ተናግረዋል።
ችን ለከፋ ረሃብ እየተዳረጉ ነው። በዚህም ምክንያት እንግዲህ ጋዝጊብላ አካባቢ 11 ሰዎች እንደሞቱ፣ ዝቋላ አካባቢ 2 ሰዎች እንደሞቱ የዞኑ ተጠሪ ጽህፈት ቤት የአደጋ መከላከል ተጠሪ ጽህፈት ቤት ኃላፊ አረጋግጦልኛል። አጠቃላይ ሁኔታውን በምናይበት ጊዜ ከዚህ የከፋም ነገር ሊመጣ እንደሚችል ታሳቢ መደረግ አለበት። ምክንያቱም እነዚህ ሰዎች የከፋ ችግር ነው ያለባቸው። እስካሁን ድረስ ኢንተርናሽናል ኤንጂኦዎች ለእነዚህ አካባቢዎች ምግብና መድኃኒት ይዘውላቸው እንዲቀሩ የክልሉ መንግስት ሆነ
ጤና ይስጥልን አድማጮች፣ የምሽቱን ዜና የማሰማችሁ ደረጀ ደስታ ነኝ። የዓለም አቀፍ የቀይ መስቀል ኮሚቴ ፕሬዝዳንት ፒተር ማውረር በሰሜን ኢትዮጵያ እየተባባሰ ባለው ግጭት ውስጥ ተሳታፊ ነው።
የተከበራችሁ አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ እንደዚሁም የቴሌቪዥን በሬዲዮ ዝግጅታችንን ነው። ዝግጅቶቻችንን የምትከታተሉ አድማጮቻችን አስተያየትና ጥቆማ ሲኖራችሁ የቪኦኤ የኢሜል አድራሻችን horn@voanews.com ነው። እንዲሁም ደግሞ በፌስቡክ ገጻችን @voamharik የውስጥ መስመር አስተያየት ካላችሁ አድርሱን። በተለይ አስተያየቶቻችሁ በድምጽ የተቀረጹ ቢሆኑ ይመረጣሉ፣ ለአየር እናበቃቸዋለን። ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ሶማሌ ክልል ነው የምናልፈው። ሶማሌ ክልል የቦረና አጎራባች በሆነው ዳዋ ዞን በተከሰተ ድርቅ 25000 ገደማ የቁም እንስሳት መሞታቸውን አስታወቀ። በድርቁ ምክንያት ተጎጂ የሆኑ ከ83000 በላይ የሚሆኑ የዞኑ ነዋሪዎችም ሰብአዊ ድጋፍ ያስፈልጋቸዋል ተብሏል። ክልሉ ለዞኑ የንጹህ መጠጥ ውሃ በቦቴ ያቀረበ ሲሆን የእንስሳት መኖ ከጅጅጋና ጎዴ መኪኖች ተዘጋጅተው መኖ መጓጓዝ ጀምረዋል ብለዋል። የጉዳቱ መጠን እየተጠና እንደሆነም ተገልጿል። አዲስ ቸኮል ተጨማሪውን ያስደምጠናል።
በዳዋዞን በተከሰተው ድርቅ 25000 ገደማ የቁም እንስሳት መሞታቸውን የሶማሌ ክልል አደጋ መከላከልና ዝግጅነት ቢሮ አስታውቋል። የቢሮው ምክትል ኃላፊ አቶ ሳዲቅ አብዱል ቃድር ለአሜሪካ ድምጽ በሰጡት ቃል በድርቁ የተነሳ ግመሎች፣ ፍየሎችና የቀንድ ከብቶች ሞተዋል ብለዋል። አስቸኳይ ድጋፍ ካላገኙ ከነኚህ በላይ ቁጥር ያላቸው እንስሳት ሊሞቱ እንደሚችሉ ነው ስጋታቸውን የገለጹልን።
የክልላችን አሁን በተለይ ዳዋዞን አካባቢ ያሉትን ህዝብ የደረሰው የድርቅ ስጋት እስካሁን ያለነው መረጃ ሰውና የተለያየ እንስሳት ጉዳት አደርሶታል። እስካሁን ያለነው መረጃ ወደ 1361 የሚሆን ግመል ሞቷል። ወደ 21148 የሚሆን ፍየሎችን ደግሞ ሞቷል። ወደ 1098 ያህል ከብቶች ሞቷል። ከዚህ በላይ ቁጥርም አደጋ ላይ ናቸውና ያ ግጦሽ ስላጡት ምናልባት በድርቁ ምክንያት ቶሎ ካልተደረሳቸው ሊሞቱ የሚችሉ እንስሳት ናቸው።
በድርቁ የተነሳ ከእንስሳት ባሻገር የሰዎች ህይወትም ስጋት ውስጥ መውደቁንና በዚህም ከ83000 በላይ ክልል ነዋሪዎችም አስቸኳይ ሰብአዊ ድጋፍ እንደሚያስፈልጋቸው አቶ ሳዲቅ ተናግረዋል። ከነኚህም መካከል 33000 ገዳሚ የሚሆኑት አስቀድሞ በአካባቢ በነበረ ግጭት ከአጎራባች ክልሎች ተፈናቅለው የነበሩ ናቸው ተብለዋል።
በጣም ከፍተኛ የምግብ ፍለጋ ላይ ያሉትን ህዝብ ብዛት ደግሞ ወደ 83626 ሰዎች ናቸው። እነዚህም ደግሞ በሁለት ይካተታል። አንዱ ተፈናቃዮቹ ናቸው። ከጉሮቤት ክልሎችን ተፈናቅሎ አሁን ካምፕ ላይ ያሉት ናቸው። እነሱ ደግሞ 33201 ናቸው። በዛም ሆስት ኮሚኒቲ እዛው የነበሩትን የዳዋ ዞን ነዋሪዎችን ደግሞ 50425 ሰዎች ናቸው። እነዚህ አጠቃላይ 83626 የሚሆኑትን የህዝብ ብዛት በጣም ከፍተኛ የምግብ እጥረት ላይ ነው ያሉት።
አስፈላጊው ድጋፍ እንዲገኝ ከሚመለከታቸው አካላት መረጃ እየተለዋወጡ መሆናቸውን የተናገሩት አቶ ሳዲቅ
ዛሬ የተደረጉትን ጥረቶችን አንዱን ሰዎችን ውሃ እንዲያገኙ የተለያየ ጥረት ተደርጓልና ወረዳው ኮኦፕሬት እየተደረገ እዛ ያሉትን ወረዳዎች የተለያዩ ወረዳዎችን ውሃ መስጠት ስራቶችን እየሰሩ ነው ያለው። በዛም ደግሞ በክልል ደረጃ የእንስሳት ሀብት ልማት ቢሮ አብሮ እየሰራ ነው። የእንስሳት መኖ ከሸበሌ አካባቢና ከጅጅጋ ትራንስፖርት የሚደርግላቸው እንቅስቃሴ ላይ ነው ያሉት። አሁን ከትላንት ወዳ ነው እነዚህ ነገሮችን የተጀመሩትና ከዚህ ከጅጅጋ ከጎዴ መኪናዎችን አዘጋጅተን እንስሳት መኖውን ከዚህ ትራንስፖርት እዛ ዞን ውስጥ የለም ጎዴ አካባቢ ነው የምንወስዳቸው እና እነሱም ትራንስፖርቴሽን ላይ ናቸው። እስከ ዛሬ የደረሰው የእንስሳት መኖ የለም።
አቶ ሳዲቅ አያይዘውም ድጋፍ ለሚያስፈልጋቸው 83000 የዞን ነዋሪዎችና ተፈናቃዮች ድጋፍ መቅረብ እንዳልጀመረ፣ ሆኖም በፌዴራል መንግስት አስፈላጊው ድጋፍ እንዲደረግላቸው ጥያቄ መቅረቡን ተናግረዋል።
ሰዎቹም እስካሁን የደረሳቸው የምግብ ድጋፍ የለም። ግን ባይድላይን ነው ያለ ነው። እስካሁን የተለያዩ ሰብአዊ ድርጅቶችን ተነጋግረናል። በቢሮ በኩል የሆነ ድጋፍ እንዲናደርስ ጥረት ላይ ያለ ነው። የፌደራል ኮሚሽን ደግሞ የዚሁ መረጃ አሳውቀናል። በዛም ደግሞ ኦፊሻሊ ኮሚኒኬት አድርገናል። ከእነሱንም ድጋፍ እየጠብቀን ያለ ነው።
ላኒኛ በሚባለው ክስተት የተነሳ በአፍሪካ ቀንድ አካባቢ የዝናብ መቀነስ መከሰቱንና ይህም በዋናነት በኡጋንዳ፣ ኬንያ፣ ሶማሊያና ከፊል ኢትዮጵያ ከመደበኛ በታች ዝናብ መዝነቡን የድርቅና ቅድመ ማስጠንቀቂያ ስራ ጥምረት የተባለ ድርጅት ዘግቧል። ድርቁ በመጪዎቹ ወራትም ቀጣይነት ሊኖረው እንደሚችል የተመለከተው ኢትዮጵያ ውስጥ የዚህ ድርቅ ዋነኛ ተጋላጮች ከፊል ሶማሌና ከፊል ኦሮሚያ ክልሎች መሆናቸው ተመልክቷል። ድርጅቱ እንዳመለከቱ ባሮቱ አደረ አካባቢዎች የግጦሽ መሬቱ ቀድሞ ከነበረው ከ20-40% ያነሰ ሳር ነው አንዳለው ነው ተቆመው። በአሁኑ ሰዓት በደዋይ ክፍለ ተመሳሳይ ድርቅ የተከሰተበት የኦሮሚያ ክልል 100 ሚሊዮን ብር መድቦ በቦረናና ጉጂ ያሉ በድርቅ የተጎዱ አርብቶ አደሮችን ለመደገፍ እየተንቀሳቀሰ መሆኑን ክልሉን ጠቅሶ የሀገር ውስጥ መገናኛ ብዙሃን ዘግቧል። ከዚህ መካከል 30 ሚሊዮን የእንስሳት መኖና ውሃ ለማቅረብ ጥቅም ላይ የዋለ ነው ተብሏል። በጎ ፈቃደኞችም በዋናነት የማህበራዊ ሚዲያዎችን በመጠቀም ድጋፍ እያሰባሰቡ ለቦረና ዞን ማቅረብ ጀምረዋል። ከቦረና ዞን የሚጎራበት የሶማሌ ክልሉ የዳዋ ዞን ድርቅ ግን በብዙሃን ኢትዮጵያውያን የታወቀ አይመስልም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ዘገባዎቻችንን እናመሰግናለን። አድማጮች ወደ ተከታዩ ዘገባችን እንወሰዳችሁ። በኢትዮጵያ ሁሉን አቀፍ ውይይት እንዲካሄድ የአውሮፓ ህብረት ፍላጎት እንዳለው የህብረቱ የዓለም አቀፍ ትብብር ኮሚሽነር መግለጻቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለጋዜጠኞች በሰጡት መግለጫ ተናገሩ። የኢትዮጵያ መንግስትም ለጉዳዩ በቅርቡ ምላሽ እንደሚሰጥ ቃል አቀባዩ ጨምረው ተናግረዋል። የሱዳን የሰሞኑ ሁኔታ በህዳሴ ግድብ ድርድር ላይ ሳያጠላበት እንደማይቀርም ቃል አቀባዩ ጠቆም አድርገዋል። በጋዜጣዊ መግለጫው ላይ የተገኘው ዘጋቢያችን መለስካቸው አማሃ ነው፣ እንደሚከተለው አቀናብሮታል።
የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ በሰጡት ጋዜጣዊ መግለጫ ምክትል ጠቅላይ ሚኒስትር ደመቀ መኮንን ከአውሮፓ ህብረት ዓለም አቀፍ ትብብር ኮሚሽነር ዩታ ኦርፒላይነን ጋር ባደረጉት ውይይት በኢትዮጵያ ውስጥ ከተካሄደው አገር አቀፍ ምርጫ በኋላ በተቋቋመ መንግስት የፖለቲካ ተፎካካሪ ፓርቲ አባላት መካተታቸው የለውጡ አንድ ማስረጃ እንደሆነ ጠቁመዋቸዋል ብለዋል። ከዚህ ባሻገርም የአውሮፓ ህብረት አሁን በሀገሪቱ የተፈጠረውን ችግር ለመፍታት የሚያደርገውን የቁሳቁስም ሆነ ሌላ ድጋፍ አመስግነው በአፋርና በአማራ ክልሎች ለደረሰው ሰብአዊ ችግርም ህብረቱ ድጋፍ እንዲያደርግ መጠየቃቸውን አስታውሰዋል። ኮሚሽነሯ በአጸፋው የሰጡትን መልስም አምባሳደር ዲና ሙፍቲ አንስተዋል።
የአውሮፓ ህብረትና የኢትዮጵያ ስትራቴጂካዊ ትብብር በጣም ጥልቀት ያለው እንደሆነ አንስተው ይህን ለማስቀጠል በተለይ ልማት ፕሮግራሙን ለማስቀጠል ለውጡንም ለመደገፍ በአውሮፓ ህብረት በኩል ፍላጎት እንዳላቸው ገልጿል። በተለይ በኢነርጂ፣ በሰብአዊ ልማት፣ በጤና በተለይ በኮቪድ-19 በመልካም አስተዳደርና በመሳሰሉ ዘርፎች በተለይ በግል ሴክተር ልማት ጭምር ኢትዮጵያን የመደገፍ ፍላጎት እንዳለ በአውሮፓ ህብረት በኩል ገልጿል ኮሚሽነሯ። በተረፈ ግን የአውሮፓ ህብረት አሁንም ያለው ፍላጎት ሁሉን አቀፍ ድርድር ኦል ኢንክሉሲቭ የሚሉት ድርድር እንዲካሄድ ነው አንዱ። ሌላው የሰብአዊ መብት በሚገባ ተደራሽ እንዲሆን ነው። ሶስተኛው የሰብአዊ መብት ጥሰት አሁን በተጀመረ ሁኔታ በገለልተኛና ነጻ አካል ማጣራቱን መቀጠል ያስፈልጋል። እነዚህ ናቸው እኛ ጉዳዮች፣ ሌላ ጉዳይ የለንም ብለው ነው የጨረሱት።
ሁሉን አቀፍ ውይይት ይደረግ በሚለው ጉዳይ ላይ ጋዜጠኞችም በመግለጫው ጥያቄ አንስተው ነበረ። ሁሉን አቀፍ ሲባል ብረት አንስተው ይታገላሉ የሚባሉትንም ይጨምራል። ከምርጫ በኋላ ስልጣን የያዘው መንግስት ከነማን ጋር ነው የሚወያየው? ለዚህም ቃል አቀባዩ አጭር መልስ ሰጥተዋል።
ኦል ኢንክሉሲቭ የሚለው ዲያሎግ ከነማን ጋር ነው ለሚለው አሁን አዲሱ መንግስት ሮድማፑን እየሰራ ነው። ፌኖቶ ካርታ ግልጽ አለ። በአጭር ጊዜ ውስጥ ምናልባት ሆፕፉሊ እዚህ የምናገርበት ይሆናል። በአጭር ጊዜ ውስጥ ግልጽ ይሆናል ብለን ተስፋ እያደረግ ነው። አዲሱ መንግስት እየሰራ ነው ያለ ከነማን ጋር ነው? ከታጠቁት ጋር ነው? ካልታጠቁት ጋር ነው? ማንን ይጠቀልላል የሚለው ነገር የሚወጣ ነው የሚሆነ።
በዛሬው የውጭ ጉዳይ ሚኒስቴር ሳምንታዊ ጋዜጣ መግለጫ ላይ በታላቁ ህዳሴ ግድብ ዙሪያ ሲደረግ የቆየው ድርድርም ተነስቷል። ርዕሱ በጋዜጠኞች ጥያቄ የተነሳበት አግባብ በሱዳን ባለው ወቅታዊ ሁኔታ ምክንያት ሱዳን በአፍሪካ ህብረት ከአባልነቷ መታገዷ ድርድሩ እንዴት ይሆናል በሚል የተነሳ ጥያቄ ነው። አምባሳደር ዲና ሙፍቲ ለዚህ ጥያቄም መልስ ሰጥተዋል።
አደራዳሪው የአፍሪካ ህብረት ነው። የምንደራደረው ሶስቱ ሀገሮች ነን። ድርድር ለማካሄድ እንግዲህ ሶስቱ መኖር አለባቸው ነው። ምክንያቱም ጉዳዩን የሚያነሳው ሀይል ነው የሚደራደረው። አፍሪካ ህብረት አግልሎታል። አፍሪካ ህብረት ካገለለው ከዚህ በኋላ እኛ ድርድር አንሄድም፣ ህዳሴ ግድብ አንጀምርም ምናምን የሚል አይደለም። እኛ ለመደራደር ዛሬም ዝግጁ ነን። ነገር ግን አደራዳሪ ወገን ፕሮፖዛል ይዞ ይመጣል ብለን ተስፋ እናደርጋለን። እስካሁን የኮንጎ ፎረን ሚኒስትሩ እዚህ መጥተው ካርቱም ሄደው ካይሮም ሄደው ከሚመለከታቸው ወገኖች ጋር የድርድሩን መቼ እንጀምር፣ እንዴት እንጀምር፣ አጀንዳው ምን ይሁን በሚል ነገር ላይ ሲነጋገሩ ነበር ቆዩት። ሆፕፉሊ አሁንም እነሱን ነው የምንጠብቀው። እኛ እንግዲህ አፍሪካ ህብረት የወሰደውን መጀር ደግሞ እናከብራለን። ምክንያቱም አፍሪካ ህብረት ድርጅታችን ነው። መስራችም አባልም ሆነን የካፕተሉም ሆነን እያገለገልን ስላለን ከኛ ቀድሞ የአፍሪካ ህብረትን ውሳኔ የሚያከብር ሌላ ሀገር ሊኖር አይገባም።
የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ደመቀ መኮንን መቀመጫቸው አዲስ አበባ የሆነ የአውሮፓ ህብረት አባል አገራት አምባሳደሮችንም በሀገሪቱ ወቅታዊ ጉዳይ ላይ ገለጻ እንዳደረጉላቸው ቃል አቀባዩ አስታውሰዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባችን እንወሰዳችሁ። ከሽብርተኛ ድርጅት ተልኮ በመቀበል እንቅስቃሴ ላይ ተሰማርተዋል በሚል ጥርጣሬ ፖሊስ ሁለት የአሃዱ ራዲዮ ጋዜጠኞችን በቁጥጥር ስር አውሎ ምርመራ በማድረግ ላይ መሆኑ ተገለጸ። ከሽብርተኛ ድርጅት ጋር ግንኙነት በመፍጠር በወንጀል ጠርጥሬያታለሁ በሚል ፖሊስ ከቀናት በፊት በቁጥጥር ስር ያዋላት የአሃዱ ራዲዮ 94.3 ጋዜጠኛ ሉአም አታክልቲ ዛሬ ለሁለተኛ ጊዜ ፍርድ ቤት ስትቀርብ በተመሳሳይ ወንጀል የተጠረጠረው በጣቢያው የዜና ክፍል ኃላፊ የሆነው ክብሮም ወርቁ ደግሞ ትላንት ለመጀመሪያ ጊዜ ፍርድ ቤት ቀርቧል። በተጠርጣሪዎቹ ዙሪያ ፍርድ ቤቱ ለፖሊስ ተጨማሪ የምርመራ አናት ፈቅዷል። የጋዜጠኞቹን ጠበቃ አነጋግሮ ኬኔዲ አባተ ተከታዩን ዘገባ አሰናድቷል።
የአሃዱ ራዲዮ 94.3 ጋዜጠኛ የሆነችው ሉአም አታክልቲና በጣቢያው የዜና ክፍል ኃላፊ የሆነው ክብሮም ወርቁ ከሽብርተኝነት ጋር በተያያዙ ወንጀሎች ተጠርጥረው በተለያዩ ቀናት በፖሊስ ቁጥጥር ስር ውለው ጉዳያቸው በፍርድ ቤት በመታየት ላይ ነው። ባለፈው አርብ ጥቅምት 12 2014 ዓ.ም ተመረተ በቁጥጥር ስር ያዋለችው ጋዜጠኛ ሉአም በፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ዛሬ ለሁለተኛ ቀን ቀርባለች። ጋዜጠኛዋ ከዚህ ቀደም ፍርድ ቤት በቀረበችበት በመጀመሪያው ዕለት መርማሪ ፖሊስ በፍርድ ቤት በተሰጠው 5 ቀናት ውስጥ ከሽብርተኛ ድርጅት ጋር ግንኙነት በመፍጠር ለተጠረጠረችበት የወንጀል ምርመራ መረጃ ለማሰባሰብ የሚያስችሉ ተግባራትን ማከናወኑን አስታውቋል። ይሁን እንጂ ፖሊስ በተሰጠው ጊዜ በቂ ተግባራትን እንዳላከናወነ የተከራከሩት የጋዜጠኛዋ ጠበቆች በዋስትና እንድትለቀቅ ለችሎቱ ጥያቄ ካቀረቡ በኋላ ፖሊስ በአሃዱ ራዲዮ ለስርጭት ከበቃ ዘገባ ጋር በተያያዘ ጋዜጠኛዋ የተጠረጠረችበትን ተጨማሪ ወንጀል ማሰማቱን ከጠበቆቿ አንዱ የሆኑት አቶ ጥጋቡ ደሳለኝ ለቪኦኤ አብራርተዋል።
ሁለተኛ ድርጅት ሲፈቀድለት መርማሪ ፖሊስ ምን አለ? አይ ከሽብርተኛ ድርጅት ተልኮ በመቀበል ብቻ ሳይሆን ባለፈው ሳምንት ሀይቅ ከተማ ተወሮ ቡድኑም ዝርጋ እየፈጸመ ነው ብላ በራሷ ተነሳሽነትና ኃላፊነት ዜና በመጣቷ መንግስትና ህዝብ ተሸብሯል። በዚህም መረጃ ሁሉ እንፈልጋለን ከጣቢያው አለ። በድጋሚ የተጠርጣሪ ጠበቆች እድል ሲፈቀድልን እና ስናገኝ የዜና ዘገባ ጉዳይ በሽብርተኝነት የሚያስጠይቅና የሚያስከፍት ጉዳይ አይደለም ወይም የሚያስጠረጥር አይደለም። ምናልባት የተሳሳተ መረጃ ተሰራጭቶ ከሆነ ሚዛናዊ የጎደለው ዜና ተሰርቶ ከሆነ በመገናኛ ብዙሀን አዋጅ የሚታይ ነው። በዛ ረገድ ጉዳት የደረሰበት ስም የተበላሽቷል፣ ገጽታ የተበላሽቷል የሚል አካል ካለ በታቢራዊ ጉዳይ ነው የሚሆነው። የታቢር ቀርቦ መጠየቅ ይቻላል። በወንጀል ግን ተጠያቂነት የለባቸውም በመገናኛ ብዙሀን አዋጅ መሰረት። ስለዚህ ከተፈረው ችሎት ዋስትና መብቷን ይፍቀድላት ብለን አመለከትን።
ከአሃዱ ራዲዮና ቴሌቪዥን ድርጅት ያገኘነው መረጃ እንደሚያመለክተው ከትናንት በስቲያ ማክሰኞ ዕለት በፖሊስ ቁጥጥር ስር የዋለው የአሃዱ ራዲዮ 94.3 የዜና ክፍል ኃላፊ ክብሮም ወርቁም በትናንትናው ዕለት ፍርድ ቤት የቀረበ ሲሆን እርሱም በተመሳሳይ ከሽብርተኛ ድርጅት ጋር አለው በተባለ ግንኙነት መጠርጠሩን ፖሊስ ለፍርድ ቤቱ እንዳስረዳ ጠበቃው ጥጋቡ ደሳለኝ ገልጸዋል።
ክብሮም ወርቁ ሽብርተኛ ድርጅት ጋር ተልኮ በመቀበልና ወጣቶችን በመቀስቀስ ስለጠረጠርን እዚሁ ማቆያ ትቆያለህ አሉት። ፖሊስ በማግስቱ ጥቅምት 17 ረቡዕ ማለት ነው ትላንትና የጊዜ ቀጠሮ ችሎት ቀርቦ በምንድን ነው የጠረጠርካቸው ተብሎ በችሎቱ ሲጠየቅ መርማሪ ፖሊስ ከጸረ ሰላም ኃይሎች ተልእኮ በመቀበል ለተልእኮ አፈጻጸም የሚረዱ ወጣቶችን በመመልመልና በመቀስቀስ እንቅስቃሴ ላይ ጠርጥሬው ነው ያለው ቃል በቃል። ከዜና ዘገባው ጋር ምንም የተገናኘ ሀሳብም አላነሳም። የምርመራ የሚያስፈልገኛል አላለም። ግን በጸረ ሰላም ኃይሎች ተልእኮ በመቀበል እንቅስቃሴ ላይ ስለጠረጠርኩት 14 ቀን የምርመራ ጊዜ ይፈቀድልኛል። 9 ቀን የምርመራ ቀናት ተፈቀደለት።
ጋዜጠኞቹ ከተጠረጠሩባቸው ወንጀሎች መካከል አንዱ ሀይቅ ከተማ በህወሓት ተይዟል የሚል መሆኑን የገለጹት ጠበቃው ይህ ጉዳይ በፍትሐ ብሔር እንጂ በወንጀል እንደማያስጠይቅ ያስረዳሉ።
ግን በጥቅል ግን ከመርማሪ ፖሊሶቹ እንደተረዳ ነው ሁለቱንም ጸረ ሰላም ኃይሎች ወይም ደግሞ ከሽብርተኛ ድርጅት ጋር ተልእኮ በመቀበል እንቅስቃሴ ላይ ተሰማርቶ ስላገኘናቸው ጠርጥረናቸዋል የሚል ነው እንጂ ከዜና ዘገባው ጋር በተገናኘ ከሆነ አንደኛ ክስ አያስመሰርትም፣ አያስጠረጥርም። ምክንያቱም በሽብርተኝነት ወንጀል ወይም በመደበኛ ወንጀል ህግ አይደለም የሚያስተሰው። የመገናኛ ብዙሃን አዋጁ የተሻሻለው ትንሽ ከሌሎች ቀደም ሲል ከወጡት የብሮድካስት እና የፕሬስ ህጎች አንጻር ሻል ያለ ነው። ፈታብየራዊ ኃላፊነትን ነው እንጂ ዜና ዘገባውን ተከትሎ ከሆነ በእርግጠኝነት ተጠያቂነት አይኖራቸው ነው።
የመርማሪ ፖሊስንና የጠበቆችን የግራ ቀኝ ክርክር የተመለከተው ችሎቱ ከእያንዳንዳቸው ተጠርጣሪ ጋዜጠኞች ጋር በተያያዘ ለፖሊስ 8 እና 9 ተጨማሪ የምርመራ ቀናትን ፈቅዶ ለጥቅምት 26 ተለዋጭ ቀጠሮ ሰጥቷል። በጉዳዩ ላይ ከፖሊስ ተጨማሪ መረጃ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። ሁለት ጋዜጠኞቹ በወንጀል ተጠርጥረው በፖሊስ የተያዙበት አሃዱ ራዲዮ የቪኦኤ ተባባሪ ሚዲያ መሆኑ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዘጋቢዎቻችንን እናመሰግናለን። እያዳመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ የኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ ደግሞ @voamharic ብላችሁ ብትፈልጉን ታገኙናላችሁ። ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር #voamharic ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። ከሰኞ እስከ አርብ ደግሞ በአሃዱ ራዲዮ 94.3 ላይ እንደምጣለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን ተጠቅማችሁ 2022059942 በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እናልፋለን። ሰሞኑን አነጋጋሪ የሆነው የሱዳን ጉዳይ ነው። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የሱዳን ሁኔታ እጅግ እንዳሳሰበው ዛሬ በወጣው መግለጫ አመልክቷል። በሌላ በኩል ወታደራዊ መሪው ጀነራል አብዱል ፈታህ አልብርሃን የሽግግሩን አስተዳደር በማፍረስ ስልጣን መጠቅለላቸውን የተቃወሙ የሱዳን አምባሳደሮችን አባረዋል። ተቃዋሚዎች የሚሊዮኖች ሰልፍ ሲሉ የጠሩት ሰልፍ ከነገ ወዲያ ቅዳሜ ተጠርቷል። ዓለም አቀፉ ማህበረሰብ የሱዳን የጦር ሰራዊት የሲቪል መሩን የሽግግር አስተዳደር ወደ ስልጣን እንዲመልስና በተቃዋሚ ሰልፈኞች ላይ ጥቃት ከማድረስ እንዲቆጠብ መጠየቁን ቀጥሏል። ዩናይትድ ስቴትስ ሲቪል መሩ አስተዳደር እንዲመለስ አሳስባለች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከትላንት በስቲያ ማክሰኞ ከእስር የተለቀቁትን ጠቅላይ ሚኒስትር አብደላ ሐምዶክን አነጋግረዋቸዋል። የቪኦኤዋ ሲድኒ ሴን ያጠናቀረችውን ሪፖርትና ሌሎች ዘገባዎችንም አካታ ቆንጅታዬ እንደሚከተለው አሰናድተዋለች።
የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባላት የሱዳን የጦር ሰራዊት አስተዳደሩን ስልጣን መጠቅለሉንና የሽግግር ተቋማቱን ማገዱን ጠቅላይ ሚኒስትር አብደላ ሐምዶክንና ሌሎችንም የሽግግሩን መንግስት ሲቪል አባላት ማሰሩን እጅግ እንዳሳሰባቸው ባወጡት መግለጫ አስታውቀዋል። ጠቅላይ ሚኒስትር አብደላ ሐምዶክ የተለቀቁ ሲሆን አሁንም በቁጥጥር ስር ያሉት በሙሉ እንዲለቀቁ የጸጥታው ምክር ቤት አባላት ዛሬ ባወጡት መግለጫ ጠይቀዋል። በምስራቅ አፍሪካ ሀገሮች የልማት በይነ መንግስታት ኢጋድ፣ በአፍሪካ ህብረትና በአረብ ሊግ እየተደረጉ ያሉ ጥረቶችን አጥብቀው እንደሚደግፉም የምክር ቤቱ አባላት ገልጸዋል። ይበዚህ እንዳለ የወታደራዊ አስተዳደር መሪ አብደልፋታ አልቡርሃን የአስተዳደሩን ስልጣን በመጠቅለል የተወሰደውን እርምጃ የተቃወሙ በውጭ ሀገር ያሉ ቢያንስ 6 አምባሳደሮችን ማባረራቸው ተገልጿል። በዩናይትድ ስቴትስ፣ በአውሮፓ ህብረት፣ በቻይና፣ በካታር እና በፈረንሳይ የሱዳን አምባሳደሮች እንዲሁም በጄኔቫ የተባበሩት መንግስታት ድርጅት ዋና ተወካዩ መባረራቸውን ነው የሱዳን መንግስት ቴሌቪዥን ያስታወቀው። ጠቅላይ ሚኒስትር አብደላ ሐምዶክና ባለቤታቸው በቁጥጥር ስር መዋላቸውንና ጀነራል ቡርሃን የሽግግሩን ሉዓላዊ አስተዳደር አፍርሰው አገር አቀፍ አስቸኳይ ጊዜ አዋጅ መደንገጋቸውን በተለያዩ አገሮች ያሉ አምባሳደሮች አውግዘውታል። ወታደራዊው መሪ ዛሬ ካባረሯቸው አምባሳደሮች መካከል አንዱ በዩናይትድ ስቴትስ የሱዳን አምባሳደር የነበሩት ኑርለዲን ሳቲ ትናንት ለቪኦኤ በሰጡት ቃል የጦር ሰራዊቱ የሽግግሩን አስተዳደር አፍርሶ ስልጣን በመጠቅለል የወሰደው እርምጃ እንዲቀለበስ መታገሌን እቀጥላለሁ ብለው ነበር።
I reject the military coup that was perpetrated on October 25th and that
ወታደራዊ መፈንቅለ መንግስቱ ተቀባይነት የለውም። እኔና የዲፕሎማሲ ተልእኮ ባልደረቦቼ በዩናይትድ ስቴትስና በዓለም ዙሪያ ካሉ ሱዳናውያን ጋር ሆነን መፈንቅለ መንግስቱ ተቀባይነት እንዳይኖረው ለማድረግ እየሰራን እንገኛለን።
ጀነራል ቡርሃን እንደ አውሮፓውያን አቆጣጠር በ2023 ዓመተ ምህረት አገር አቀፍ ምርጫ ከተካሄደ በኋላ ስልጣኑ ለሲቪላዊ አስተዳደር ይመለሳል ሲሉ ቃል ገብተዋል። የጦር ሰራዊቱ የሽግግሩ መንግስት የገለበጠው የርስ በርስ ጦርነት እንዳይቀሰቀስ ለመከላከል ነው ሲሉም ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የሱዳን ልዩ ተወካይ ቮልከር ፐርስ ጀነራል ቡርሃን የወሰዱትን እርምጃ ተከትሎ ስለተከሰቱ ሁኔታዎች ቡርሃንን ትናንት እንዳነጋገሯቸው የመንግስታቱ ድርጅት ቃል አቀባይ ስቴፈን ዱጃሪች ገልጸዋል። የሽግግሩ ሂደት እንዲመለስ በዘፈቀደ የታሰሩት ሁሉ በአስቸኳይ እንዲለቀቁ የጠየቋቸው መሆኑን አክለው አመልክተዋል ቃል አቀባዩ። የሀገሪቱ የጸጥታ ኃይሎች ትናንት 3 ዋና ዋና የአፍቃሪ ዲሞክራሲ ንቅናቄ መሪዎችን ጨምሮ የተቃዋሚ ሰልፈኞችን አስረዋል። ጠቅላይ ሚኒስትር አብደላ ሐምዶክ ተለቀው ቤታቸው ገብተዋል። ሆኖም በከፍተኛ ጥበቃና ክትትል ላይ መሆናቸውን የተገለጸው ዓለም አቀፉ ማህበረሰብ የጦር ሰራዊቱን ስልጣን የመጠቅለሉን እርምጃ ተከትሎ በሱዳን ላይ ግፊቱን አብዝቶ እንደቀጠለ ነው። የአፍሪካ ህብረት ትናንት ባወጣው መግለጫ ስልጣን ለሲቪላዊ መንግስት ካልተመለሰ ሱዳንን ከማናቸውም የህብረቱ እንቅስቃሴ ያገዳት መሆኑን አስታውቋል። የዓለም ባንክ በበኩሉ ለሱዳን የምናደርገውን የገንዘብ ድጋፍ ለጊዜው አቋርጠናል ብሎ ሁኔታውን በቅርበት እየተከታተልን ነን ሲል ተናግሯል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርም ለሱዳን የሚደረገውን የ700 ሚሊዮን ዶላር ድጋፍ ለጊዜው እንዲቋረጥ መደረጉን አስታውቋል። ዩናይትድ ስቴትስ በሲቪሉ የሚመራው የሽግግር ሂደት እንዲመለስ ጠይቃለች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጠቅላይ ሚኒስትር ሐምዶክን ማክሰኞ ዕለት ከተለቀቁ በኋላ አነጋግረዋቸዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ምክትል ተወካይ ሪቻርድ ሚልስ ትናንት በሱዳን ጉዳይ በተነጋገረ የጸጥታ ምክር ቤቱ ስብሰባ ላይ ባደረጉት ንግግር እንዲህ ብለዋል።
As we have said repeatedly, any changes to the transitional government by force in Khartoum
ደጋግመን እንደተናገርነው በካርቱም በሽግግር መንግስቱ ላይ በኃይል አንዳችም ለውጥ በመፈጸም ዩናይትድ ስቴትስ ለሀገሪቱ በመተሰጠው ድጋፍ ላይ ችግር ያመጣል።
የሽግግሩ መንግስት ያፈረሱት ጀነራል አብደል ፋታ ቡርሃን እርምጃውን የወሰዱት በራሳቸው ቃል ታላቁን የታሳሱን አብዮታችንን ግቡን እንዲመታ በያዘው አቅጣጫ ለማስቀጠል ብለን ነው ሲሉ ተናግረዋል። በዋሽንግተን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ክራይስ በበኩላቸው የጦር ሰራዊቱ የሱዳንን ህዝብ የዲሞክራሲ ተስፋ ቀልብሶበታል ሲሉ ተናግረዋል። ዩናይትድ ስቴትስ የተፈጠረውን ሁኔታ በተመለከተ ከዓለም አቀፉ ማህበረሰብ ጋር ሆና እንዲከናወን የምትሻውን እንደሚከተለው ዘርዝረዋል ኔድ ክራይስ።
An immediate release of all political actors detained in connection with these events. A full restoration
ከተከሰተው ሁኔታ ጋር በተያያዘ የታሰሩ የፖለቲካ ሰዎች በሙሉ በአስቸኳይ እንዲለቀቁ፣ በሲቪሉ ክፍል የሚመራው የሽግግር መንግስት ወደ ስልጣን እንዲመለስ፣ በሰላማዊ ተቃውሞ ሰልፎች ላይ ጥይት መተኮስን ጨምሮ ምንም አይነት ኃይል መጠቀም እንዲያቆም እንጠይቃለን። በተቃውሞ ሰልፎች ላይ ጥቃት ደርሷል የሚሉ ሪፖርቶች ወጥተዋል። አጥብቀን እናወግዛለን።
በዩናይትድ ስቴትስ የሰላም ተቋም ባልደረባ የሆኑት ጆሴፍ ተከር አሁን የሚያስፈልገው በክልሉ ዲፕሎማሲያዊ ጥረት ማድረግ ነው ብለዋል።
I hope there's engagement with Egypt because that's the crux of the matter is that the military and those
ከግብጽም ጋር ይነጋገሩበታል ብዬ ተስፋ አድርጋለሁ። ምክንያቱም ነገሩ በዋናነት የሚያያ ስለሆነ ነው። የጦር ሰራዊቱና ከጦር ሰራዊቱ ጎን ያሉት ወገኖች በግልጽ ይናገሩትም አይናገሩትም ከዚያ ክልል በኩል ድጋፍ እንዳላቸው ይስማቸዋል። ስለዚህ ዩናይትድ ስቴትስ መንግስት ለዚህ ጉዳይ በከፍተኛ ደረጃ ትኩረት መስጠቱ አንገብጋቢ ነው።
በሌላ በኩል ተቃዋሚዎች የሚሊዮኖች ሰልፍ ሲሉ የጠሩት የተቃውሞ ሰልፍ ለተነጎዲያ ቅዳሜ ጠርተዋል። የሥራ ማቆም አድማ ጥሪ ተከትሎ ዛሬም በርካታ የንግድ ድርጅቶች እንደተዘጉ ሲሆን አንዳንድ ሐኪሞችና የነዳጅ ሰራተኞች የሽግግሩን መንግስት በመደገፍ አድማውን እንደሚቀላቀሉ አስታውቀዋል። የማዕከላዊ ባንኩ ሰራተኞችም የሥራ ማቆም አድማ አድርገዋል።
ዘጋቢዎቻችን እናመሰግናለን። አድማጮች፣ አሁን ደግሞ ከሱዳን ዘገባችን ወደ ኢትዮጵያ ወደ ወሎ ነው የምንወስዳችሁ። ደቡብ ወሎ ውስጥ በቀጠለው ጦርነት የደረሰ ሰብልና ንብረታችን በህወሓት ታጣቂዎች ወድሞብናል ሲሉ ከአምባሰልና ከሃይቅ አካባቢዎች ወደ ደሴ የገቡ ተፈናቃዮች ለአሜሪካ ድምጽ ተናግረዋል። በሌላ በኩል ህወሓት እንደዚህ አይነት የሚቀርብበትን ከሰብአዊ መብት ጥሰት ጋር በተያያዘ የሚቀርብበትን ወንጀላዎች አይቀበላቸውም። መስፍን አራጌ ዝርዝራለሁ።
ከደቡብ ወሎ ዞን አምባሰል ወረዳ 07 ቀበሌ የመጡትና የስማቸውን መገለጽ ያልተስማሙ አርሶ አደር የህወሓት ኃይሎች ወደ አካባቢያቸው በተለይም ቅርባቸው ወደሚገኘው ማርዬ ከተማ ዘልቀው ከገቡ 15 ቀን ገደማ እንደሆናቸው ጠቁመዋል። በአካባቢው የሚደረገው ጦርነት እየተባባሰ መምጣቱን ተከትሎ መነሻቸውን ከቀበሌያቸው ቅዳሜ ዕለት ያደረጉት አርሶ አደር ማክሰኞ ደሴ መድረሳቸውን አስረድተዋል።
በኩታበር በወርቃሪያ ወይም በኩታበር ባሳር እየደረሰ በቃ መንገድ ለመንገድ ይችላል በዛ መጣል በአደምትና በጫካ እያደምዛል ወደ ደሴ የገባ ነው። በኩታበር አካባቢ አልፈን ቅዳሜ የወጣሁት እሁድ ሰኞ ማክሰኞ ነው የገባሁበት።
በወቅቱ ገበያ 35,000 ብር የሚያወጣ በሬያቸውና 8,000 ብር የሚገመቱ ሁለት ሙክት በጎቻቸው በህወሓት ኃይሎች ታርደው እንደተበሉባቸው የሚናገሩት አርሶ አደር 15 ኩንታል የሚገመት የደረሱ የበቆሎ ማሳዎች ከጥቅም ውጭ እንደተደረገባቸው ገልጸዋል።
ሀብት ወስደዋል። ያለ ልብስም ምናምን የሆነ የቀራሽ ነገር የለም። ጥርግርግ አድርገው ወስደዋል። በዛ በማሬ በኩል መኪና እያስገቡ ይችለዋል።
እነማን ናቸው ወሰዱት?
ህወሓቶች ማለት ነው። በቆሎ ምናምን ነበር፣ ያው እዛው ባቄላ ነበር። ባቄላውን ገብሱም በቃ ዝም ብሎ በቆሎ ጭራሰ ምንም ብለን ሰብል የሚባል ነገር በዛ ግድ ማለት አስተዳደሮች ነው። በሻለን በእንስሳት ነው በቃ በጎች ናቸው። በጎች ተረዱ ተበልተው ተብሉም ወድሟል። ምንም ነገር የለም በቃ።
በአመት አንድ ጊዜ አምርተን ቤተሰብ ለምናስተዳድር አርሶ አደሮች ሰብላችንም እንስሳቶቻችንን ማጣት ይከብዳል ነው ያሉት። ሌላው ስሙን መግለጽ ያልፈለገ የሀይቅ ከተማ ነዋሪ ወጣት ከሀይቅ ከተማ ኩታበር የሶስት ሰዓት ከኩታበር በገራዶ በኩል የሰባት ሰዓት አድካሚ የእግር ጉዞ ካደረገ በኋላ ደሴ ከተማ መግባቱን ተናግሯል።
መሮ ሀይቅ እየመሩ ከዛ ሲመጡብኝ ወደ ኩታበር ተሰድርት እና ኩታበር ሲመሩ ደግሞ ኩታበር መጡ ከላሁን በደናንታ ማለት ነው። እውረታ ነበር ኩታበር የገባ ተሰድጄ ማለት ነው። ከዛ ዛ ገብቼ እንዳለሁኝ በቃ እነሱ ማታ መጡና አፈኑ። ማታ መጥቶ ሲያፍኑን በቃ ልብሳችሁን አውልቁ ምናምን ብለው አወለቅ መድረካሳችን አቆምን። ከዛ በኋላ ያለውን ብር ማጠጡ ስልኩንም ወሰዱ። በረዥም ጊዜ አጠራቀሙ ከ20,000 ብር ነበር እና እየሰራ በቃ እንደዛ አድርጎ እሱ መጨረሻ ላይ በኋላ ለቀቁን። አምልጠን ነጫይ ከመጣ እንዲ ሲሆን በደንብ ያደረጉ
ተፈናቅለው ወደ ደሴ የዘለቁት አስተያየት ሰጪዎች በስልክ አገልግሎት መቋረጥ ምክንያት ጥለዋቸው የመጡት ቤተሰቦቻቸው በምን ሁኔታ ላይ እንደሚገኙ አለማወቃቸው አለመረጋጋት እንደፈጠረባቸው ነው የሚገልጹት።
ቤተሰቦች የነበሩ በቃ እነሱን ስልክ ስለሌለኝ በቃ በተወሰ ስልክ ነው እየለመኩም ደወ እና እነሱንም ላገኛቸውም አልቻልኩም። አሁን በቃ ይሙቱ ሄዳ ነው በቃ እንዴት እንደማገኛቸውም ገበታቸው።
ቤተሰቦችን አላስኩም። ጭራሽ ደካማዎች ናቸው። እንዴት ልዩ ኔትወርክ የለም ብዙም አይሰራም። ኔትወርክ የለም ጭራሽ ምን እንደሆነ ላውቃል ሲያልኩም ስጋት ላይ እስካሁን አለ።
የደቡብ ወሎ ዞን ዋና አስተዳዳሪ አብዱ ሰይድ የህወሓት ኃይሎች ዘልቀው በገቡባቸው አካባቢዎች ኢሰብአዊ ድርጊት ፈጽመዋል ሲሉ ከሰዋል።
ያደረሳቸው ችግሮች በጣም አስከፊ እና አንዳንዶቹ ለመግለጽም የሚከብድ በተለይ ወጣቶች ቀጣይ ትውልድ እንዳይኖር፣ ሴቶችን በመድፈር ስነልቦናቸው ዝቅ እንዲል በማድረግ የአርሶ አደር ንብረት በመውሰድ የደረሱ ሰብሎችን ጭምር በመጫን ነው ወደ አካባቢው እየወሰደ ያለው። ይህንን ኃይል ከዚህ በላይ እንቅስቃሴ እና ሌላ ውድመት ማድረስ እንዳይችል ሁሉም አካል እየተረባረበ ነው የሚገኘው።
የህወሓት ኃይሎች አካባቢውን የትኩረት ማዕከላቸው ያደረጉበት ምክንያትም ይላሉ ዋና አስተዳዳሪው፣
የአማራን ህዝብ በጠላትነት ፈርጆ ከስልጣን የገፋኝ የአማራ ህዝብ በተለይ የአማራ ኢሊት ነው ብሎ በማሰብ ኢሊት የሚል የዳቦ ስም በመስጠት የአማራን አርሶ አደር ንብረት ቤት ልጆች እያወደመ የራሱን ኢምፓየር ለመገንባት እየተንቀሳቀሰ ያለ ኃይል ነው። ይህም በመሆኑ በገባባቸው በእያንዳንዱ አካባቢዎች ለአንድ ሰዓት የሚሆን ገብቶ በወጣባቸው አካባቢዎች የመጀመሪያ ዓላማው የሚያደርገው መሰረተ ተቋማት፣ የትምህርት ተቋማትን፣ የጤና ተቋማትን፣ የተሻሉ የሀብት ያፈሩ የእኛን ሰዎች ቤት እየመረጠ መዝረፍ፣ ማቃጠል፣ ማውደም እንዲሁም የአመራሮችን ቤተሰብና ቤት እየመረጠ የማውደም ስራ ነው እየሰራ ያለው። ይሄ እንግዲህ አማራን እንደ ህዝብ የማቆርቆዝ የማደየትና ስነ ልቦናውን የመስበር አላማ፣ አንገት የማስደፈት አላማውን ለማሳካት የሚያደርገው እንቅስቃሴ ውጤት ነው።
ዋና አስተዳዳሪው ከአካባቢያቸው ተፈናቅለው ወደ ተለያዩ አካባቢዎች የመጡ የህብረተሰብ ክፍሎችን መልሶ ለማቋቋም ይሰራል ብለዋል።
የመጀመሪያ ስራ የምናደርገው ያሉበትን ቦታ መለየት፣ መመዝገብ። ከመዘገብን በኋላ መንግስት ባዘጋጃቸው የመጠለያ ቦታዎች እንዲገቡ ማድረግ፣ በራሳቸው ደግሞ ተከራይተው መኖር የሚችሉት በተከራዩበት ቦታ ላይ ያሉበትን ደረጃ አውቀን የዕለት ምግብና ድጋፍ እንዲያገኙ የማድረግ ስራ ተጠናክሮ ነው እየተሰራ ያለው። የተፈናቃዩ ቁጥር ከጊዜ ወደ ጊዜ ከቀን ወደ ቀን የሚጨምር በመሆኑ ሁሉንም ቆጥረን መያዝ ላይ የሚኖር እጥረት ሊኖር ስለሚችል እሱን በየጊዜው የራሱ ግብረ ኃይል ተቋቁሞለት ይህን ስራ ብቻ የሚሰሩ ማን የሚባል ተፈናቃይ የት ቦታ አለ የሚለውን እየለዩ ወደ መጠለያ የማስገባት ስራ ይሰራል።
የህወሓት ታጣቂዎች ወደ ተለያዩ የአማራ ክልል አካባቢዎች ገብተው እየተዋጉ መሆኑን በግልጽ የሚናገሩት የድርጅቱ መሪዎች ከመብት ጥሰቶች ጋር በተያያዘ የሚቀርቡ ውንጀላዎችን ግን አይቀበሉም። በታጣቂዎቻቸው ላይ የቀረቡ የቀጠሉትን የጅምላ ግድያ፣ በቡድን አስገድዶ የመድፈር እና የተደራጀ የዝርፊያ ወንጀሎች ክስ በተደጋጋሚ ነው ያስተባበሉት። የኢትዮጵያ ፌዴራል መንግስት፣ የአማራ ክልል ባለስልጣናት፣ ተጎጂዎችና ቤተሰቦቻቸው በበኩላቸው የተጠቀሱት ውንጀላዎች በህወሓት ኃይሎች መፈጸማቸውንና እየቀጠሉ መሆናቸውን በተደጋጋሚ ተናግረዋል። አሜሪካ ድምጽ ሬዲዮ መስፍን አራጅ።
በሁሉም ስፍራ የሚገኙ ዘጋቢዎቻችንን እናመሰግናለን። አድማጭ ተመልካቾቻችን፣ አሁን በተጠቀሰው ዘገባ የተመለከታችሁት ምስል በደሴ ከተማ የሚገኙ ተፈናቃዮችን የሚመለከትና ከክምችት ክፍላችን ያገኘነው ፋይል ምስል ነው። ወደ መጨረሻው የዕለቱ ዝግጅት ነው የምናልፈው። ዛሬ ቀኑ ሐሙስ ነው። የሳይንስና ቴክኖሎጂ ፕሮግራማችንን ከምናቀርብበት ቀን አንድ ነው። ሀብታሙ ስዩም አጠር ያለ የቴክኖሎጂ ዘገባ ያሰማናል።
አሁን አሁን የመጓጓዣ አገልግሎት ፈልገው ትዕዛዙንም በስልኩ መጨረሰው የተለመደ ጉዳይ ሆኗል። ያልተለመደ የሚሆነው ያዘዙት መኪና ወይንም ታክሲ ካለሾፌር ራሱን እያሽከረከረ ደጅዎ ድረስ ከመጣ ብቻ ነው። ያ በዩናይትድ ስቴትስ ኔቫዳ ግዛት ውስጥ እየሆነ ነው። የትኩረት ማዕከል ሆኗል። ሁሉም ሰው ሊያዩ ይፈልጋል። ሊቀርቡት ይሻሉ፣ ሊነኩት፣ ሊዳስሱትም ይመኛል ነው ያለው ናንዳ ኩማር። ናንዳ ኩማር ሄሎ የተባለው የመጓጓዣ አገልግሎት ሰጪ ድርጅት መስራች ነው። ድርጅቱ በከፊል ራሳቸውን በራሳቸው በሚያሽከረክሩ መኪኖች ደንበኞችን ያጓጉዛል። መኪኖቹ በሙሉ ከ50 ማይል አነስ ባለ ርቀት በሚገኘው የኔቫዳ ከተማ ውስጥ የድርጅቱ ዋና መስሪያ ቤት በተቀመጡ ሾፌሮች በርቀት የሚሾፈሩ ናቸው። የኤሌክትሪክ መኪኖችን ከወሰድን በኋላ ኮምፒውተር፣ የመቆጣጠሪያ ቴክኖሎጂና የሹፍርና ስርዓት እናክልባቸዋለን። ይህም መኪኖቹን በርቀት ለመንዳት ያስችለናል ነው ያለው ኩማር። የመኪኖቹ እጅግ ጠቃሚው አካል ካሜራው ነው። ሄሎ እንደሚለው ካሜራው ለርቀት ሾፌሮች 360 ዲግሪ የእይታ ዕድል ይሰጣቸዋል። አገልግሎቱ በአብዛኛው በቲሞባይል የ5G የኢንተርኔት ትስስር ላይ የተመሰረተ ነው። ጆን ሶው የቲሞባይል ስራ አስፈጻሚ ምክትል ፕሬዚደንት ናቸው። ለእኔ የ5G ኃይል ለማሳየት አገልግሎቱን እንደ ግሩም ስፍራ እቆጥረዋለሁ ነው ያሉት። መኪናው የተጠራበት ቦታ ላይ እንደደረሰ ደንበኛው ወደ መኪናው ይገባና የሹፍርና ኃላፊነቱን ይረከባል። ራሳቸውን በራሳቸው የሚያሽከረክሩ መኪኖች እስኪበራከቱ ወደዚያው የሚያዳርስ አነስተኛ እርምጃ ነው። ለአሁኑ በሰው ጉልበትና ራሱን በራሱ የሚያሽከረክር ቴክኖሎጂ መካከል ባለው ሂደት የደንበኞቹን እምነት ለማግኘት የተደረገ ጥረት እንደሆነ ናንዳ ኩማር ይናገራል።
So there is a big social trust gap between where
ዛሬ ባለውና ሁሉም መኪናው ሾፌር አልባና ራሳቸውን ይዘውራሉ ተብሎ ወደሚጠበቀው መጪው ዘመን እያመራ ባለው የትራንስፖርት ሂደት ውስጥ ትልቅ የማህበረሰብ መተማመን ክፍተት አለ። የምንፈልገው መተማመን የሆነ ቦታ ላይ መጀመር አለበት ነው ያለው። ያገልግሉት የመኪና ማቆሚያ ችግርንም ያቃልላል ተብሏል። አንድ ሰው መኪናውን ተጠቅሞ ሲጨርስ በሩን ዘግቶ ብቻ መተው ይጠበቅበታል። ድርጅቱ ከቆመበት ስፍራ በርቀት ያሽከረከረ ወደ ተዘጋጀለት ስፍራ ይወስደዋል።
እዚህ ዋሽንግተን ዲሲ በሚገኙ የዝግጅት ክፍላችን ባልደረቦች እንዲሁም በኢትዮጵያ በተለያዩ ቦታዎች በሚገኙ ዘጋቢዎቻችን ስም የዕለቱን ዝግጅት አጠናቀን የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን በማቀናበር ብርሃነ ኃይሉ፣ በስርጭት ምህንድስናው በድምጽና ምስል ቅንብር ደግሞ ሚሻና ዘይነብ አብረው ነበሩ። በጣም አብራችሁ ስላመሻችሁ እናንተንም እናመሰግናለን። ሰላም፣ በደህና ደሩ።